ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመጋቢት 14 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት 42 ሚሊየን ተከታዮች ባሉት አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ ባስተላለፉት መልእክት እንደገለጹት ከእግዚአብሔር ጋር የመታረቂያ ትክክለኛው ጊዜ ዛሬ ነው። በክፋት ጎዳና ለመጓዝ ትርፉ ሐዘን ብቻ ነው ማለታቸው ተገልጿል። አሁን ያለንበት የአብይ ጾም ወቅት እንደሆነ ይታወቃል። ይህንን የአብይ ጾም ወቅት አስመልክተን ለዛሬው ዕለት ያዘጋጀንላችሁ መልእክት የሚከተለው ይሆናል። ዓለም ከተፈጠረበት ዕለት ጀምሮ እግዚአብሔር የሰው ልጆች እንዲጾሙ አዘዘ። ኃጢአት ወደ ዓለም የገባው አዳምና ሔዋን አትብሉ የተባሉትን ነገር በልተው ጾማቸውን በማፍረሳቸው የተነሳ ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ምስጢረ ንስሐን ለማድረግ መሄድ ማለት የቆሸሸውን ልብሳችንን ለማሳጠብ ወደ አንድ የልብስ ንጽሕና መስጫ ጣቢያ እንደ መሄድ ማለት ሳይሆን በእግዚአብሔር በሞገስ የተሞላ የፍቅር ዕቅፍ ውስጥ ለመግባት መሄድ ማለት ነው ማለታቸው መገለጹን በቅድሚያ እናስደምጣችኋለን። በማስከተልም በመጪው ጥቅምት ወር 2011 ዓ.ም ወጣቶች እምነትና በጥሪ ላይ በማስተዋል ጥበብ የተሞላ ውሳኔ ማድረግ በሚል ርዕስ 15ኛው የካቶሊክ ብፁዓን ጳጳሳት አጠቃላይ መደበኛ ሲኖዶስ በሮም እንደሚካሄድ ይታወቃል። ለዚህ ሲኖዶስ ቅድመ ዝግጅት ይደረግ ዘንድ በማሰብ ወጣቶችን ያሳተፈ አንድ ጉባኤ ከባለፈው ሰኞ ዕለት ጀምሮ በሮም እየተካሄደ ይገኛል። በዚህ ጉባኤ ላይ ኢትዮጵያን በመወከል የተሳተፈችው ኤልሳቤት ኤፍሬም የተባለች ወጣት ካቶሊክ ስትሆን ይህንን ጉባኤ አስመልክቶ ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ጋር ያደረገችውን ቃለ ምልልስ በሁለተኛ ዝግጅታችን ክፍል እናስደምጣችኋለን። በመጨረሻም እምነታችን ይህ ነው በተሰኘው ሳምንታዊ ዝግጅታችን አሁን ያለንበትን የአብይ ጾም ወቅት አስመልክተን እኛ ካቶሊኮች ለክርስቶስ መስቀል የምንሰግደው ለምንድን ነው? በሚል ርዕስ የተዘጋጀውን አንድ አስተምሮ እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በመጋቢት 13 2010 ዓ.ም በቫቲካን በሚገኘው በቅድስት ማርታ የጸሎት ቤት ካህናት፣ ደናግላንና ምዕመናን በተገኙበት ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ምስጢረ ንስሐን ለማድረግ መሄድ ማለት የቆሸሸውን ልብሳችንን ለማሳጠብ ወደ አንድ የልብስ ንጽህና መስጫ ጣቢያ እንደ መሄድ ማለት ሳይሆን በእግዚአብሔር በሞገስ የተሞላ የፍቅር ቅፍ ውስጥ ለመግባት መሄድ ማለት ነው ማለታቸው ተገለጸ። እግዚአብሔር ታማኝ በመሆኑ የተነሳ እኛን በፍጹም ሊረሳን አይችልም በማለት ስብከታቸውን የቀጠሉት ቅዱስነታቸው ይህም በደስታ እንድንፈነድቅ ያደርገናል ካሉ በኋላ ወደ ሕማማት ሳምንት እየቀረብን ባለንበት በአሁኑ ወቅት ቤተ ክርስቲያን ታማኝ በሆነው በእግዚአብሔር ፍቅር ላይ እንድናሰላስል ትጋብዘናለች ብለዋል። በዕለቱ በቀዳሚነት ከኦሪት ዘፍጥረት ከምዕራፍ 17 ከቁጥር 3 እስከ 9 ላይ ተወስዶ በተነበበው የመጀመሪያ ምንባብ ላይ በተጠቀሰውና እግዚአብሔር ለአብርሃም የገባውን ቃል ኪዳን ሁልጊዜም ቢሆን ያስታውሳል የሚለውን ቃል በመጥቀስ ስብከታቸውን የቀጠሉት ቅዱስነታቸው ምንም እንኳን እኛ በኃጢአትና በጣዖት ተተብትበን የምንኖር ቢሆንም ቅሉ ነገር ግን ይህ እግዚአብሔር ለአብርሃም የገባው ቃል ኪዳን በዘመናችን ታሪክ ውስጥ ተጠብቆ ይኖራል ብለዋል። እግዚአብሔር ለእኛ ያለው ፍቅር አንድ እናትና አንድ አባት ለልጃቸው የሚያሳዩት ፍቅር አይነት ፍቅር መሆኑን በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው በርግጥ ጌታ ለኛ እጅግ ጥልቅ የሆነ ፍቅር እንዳለውና የገባልንን ቃል ኪዳን በፍጹም እንደማይረሳ ቅዱስነታቸው ጨምረው ገልጸዋል። ይህንን በተመለከተ የሚከተለውን ብለዋል።
እግዚአብሔር ለኛ ያለው ፍቅር ልክ አንድ እናት ለልጇ እንዳላት አይነት ፍቅር ነው። እግዚአብሔር እኛን በፍጹም አይረሳንም፣ በፍጹም ሊረሳንም በፍጹም አይችልም። ለገባልን ቃል ኪዳን ታማኝ ነው። እኛ ስለ ራሳችን የእኔ ሕይወት በጣም መጥፎ የሆነ ሕይወት ነው፣ እኔ በዚህ አይነት ችግር ውስጥ እገኛለሁ፣ እኔ ኃጢአተኛ የሆንኩ ሰው ነኝ ወዘተ ልንል እንችል ይሆናል። እርሱ ግን ስለ አንተ ወይም ስለ አንቺ በፍጹም አይረሳም። ምክንያቱም እርሱ ለአንተ ወይም ለአንቺ ያለው ፍቅር ልክ አንድ አባት እና እናት ለልጆቻቸው እንዳላቸው አይነት ውስጣዊ ፍቅር ለእኛ ስላለው ነው
በማለት ጨምረው ገልጸዋል። ስለዚህም እግዚአብሔር ለቃሉ ያለው ታማኝነት እኛ ደስተኞች እንድንሆን ያደርገናል በማለት ስብከታቸውን የቀጠሉት ቅዱስነታቸው ልክ እንደ አብርሃም እኛም በዚህ ተስፋ የተነሳ በደስታ እንፈነድቃለን ያሉት ቅዱስነታቸው እያንዳንዳችን ታማኝ አለመሆናችንን በሚገባ ብናውቅም እግዚአብሔር ግን ለቃሉ ሁሌም ታማኝ ነው ብለዋል። በዚህ ረገድ ይህንን ሐሳብ በሚገባ ለመረዳት ያስችለን ዘንድ በሉቃስ ወንጌል በምዕራፍ 23 ከቁጥር 39 እስከ 43 ላይ በተጠቀሰው ኢየሱስ በተሰቀለበት ወቅት ከእርሱ ጋር ከተሰቀሉ ሁለቱ ወንጀለኞች መካከል አንዱ ጌታ ሆይ በመንግሥት አስታውሰኝ ያለውን ሰው ታሪክ ማስታወስ እንደሚገባ ቅዱስነታቸው ገልጸው ይህንን በተመለከተ ደግሞ የሚከተለውን ብለዋል።
እግዚአብሔር በመሆኑ የተነሳ ራሱን ሊክድ እኛንም ሊክድ አይችልም። እግዚአብሔር ፍቅሩን መካድ በፍጹም አይችልም። እግዚአብሔር ሕዝቡን መካድ በፍጹም አይችልም። በአጠቃላይ ሊክደን አይችልም፣ ምክንያቱም ለእኛ ከፍተኛ የሆነ ፍቅር ስላለው ነው። ይህም የእግዚአብሔርን ታማኝነት ያሳያል። እኛ ወደ ምስጢረ ንስሐ በምንቀርብበት ወቅት ሁሉ እባካችሁን ልክ ወደ አንድ የልብስ ንጽሕና መስጫ ጣቢያ በመሄድ የቆሸሸውን ልብሳችንን እንደ ማሳጠብ አድርጋችሁ እንዳትመለከቱ። በፍጹም ወደ ምስጢረ ንስሐ የምንሄድበት ዋነኛው ምክንያት
የእነዚህን ለቃሉ ታማኝ የሆነውንና ሁሉ ጊዜ ቆሞ የሚጠብቀንን የእግዚአብሔር ፍቅር ለመቀበል ነው
ማለታቸውም ተገልጿል። በእለቱ ከዮሐንስ ወንጌል ከምዕራፍ 8 ከቁጥር 51 እስከ 59 ላይ ተወስዶ በተነበበው የመጽሐፍ ቅዱስ ክፍል ላይ አይሁዳውያን የኢየሱስን ትንሣኤ እውነታ ለማደምዘዝ በማሰብ ድንጋያን ስተው ኢየሱስን ሊወግሩት እንደፈለጉ በሚገልጸው የቅዱስ ወንጌል ክፍል ላይ ተመርኩዘውና የዕለቱ ስብከታቸው ማጠቃለያ ይሆን ዘንድ በማሰብ የሚከተለውን ብለዋል።
እርሱ ታማኝ ነው። እርሱ ያውቀኛል። እርሱ ይወደኛል። በፍጹም ብቻዬን አይተወኝም። እጄን ይዞ ያሻግረኛል። ታዲያ ምን ማድረግ ይኖርብኛል? በተስፋ ተሞልቼ መፈንደቅ ይኖርብኛል። በተስፋ መፈንደቁ ምክንያቱም እግዚአብሔር እንደ እናትና እንደ አባት ሆኖ ስለሚወድህ ነው
ካሉ በኋላ ለዕለቱ ያዘጋጁትን ስብከት አጠናቀዋል።
በመጪው ጥቅምት ወር 2011 ዓመተ ምህረት በወጣቶች እምነትና ጥሪያቸውን ጥበብና ማስተዋል በተሞላ መንገድ ተገንዝበው መልካም ውሳኔን እንዲወስኑ በሚል መሪ ቃል የሚወያይ የካቶሊክ ብፁዓን ጳጳሳት አጠቃላይ መደበኛ ጉባኤ በሮም እንደሚካሄድ ይታወቃል። ለዚህ የብፁዓን ጳጳሳት አጠቃላይ መደበኛ ጉባኤ ዝግጅት እንዲሆን በማለት ከመጋቢት 10 ቀን እስከ መጋቢት 15 ቀን 2010 ዓመተ ምህረት ድረስ የሚቆይ ከመላው ዓለም የተወጣጡ የወጣት ተወካዮች የሲኖዶሱን ቅድመ ዝግጅት ስብሰባ በማካሄድ ላይ ይገኛሉ። ኢትዮጵያን ጨምሮ ከ6 የምስራቅ አፍሪካ ካቶሊካዊ ብፁዓን ጳጳሳት ጉባኤ ህብረት ሀገሮች የተወከሉ ወጣቶች የሲኖዶሱን ቅድመ ዝግጅት ስብሰባ በመካፈል ላይ ይገኛሉ። በትናንትናው ዕለት ዝግጅታችን ኢትዮጵያን ወክላ ስብሰባውን በመካፈል ላይ ከምትገኝ ወጣት ኤልሳቤት ኤፍሬም ጋር ያደረግነውን የመጀመሪያውን ክፍል ቃለ ምልልስ ማቅረባችን ይታወሳል። ዛሬ በመናቀርብላችሁ ሁለተኛው ክፍል ቃለ ምልልሳችን ወጣት ኤልሳቤት ኤፍሬም በሲኖዶሱ ቅድመ ዝግጅት ላይ ከተነሱት የመወያያ ርዕሶች መካከል ስለ ወጣቶች የማንነት ጥያቄ፣ ወጣቶችና ማህበራዊ መገናኛዎች፣ ወጣቶች በቤተ ክርስቲያን ስላላቸው ጥሪ፣ ስለ ወጣቶች እምነትና ምስክርነት እንዲሁም ወጣቶች በቤተ ክርስቲያን ውስጥ ስላላቸው ተደማጭነት በሚሉ ርዕሶች ላይ መወያየታቸውን ገልጻልናለች። ከኤልሳቤት ኤፍሬም ጋር ቆይታ እናደርጋለን።
በሶስት ረገድ ነው እንድናየው የተፈለገው። አንድ ካረንት ሲቹዌሽኑ ምንድን ነው? ሁለተኛው ወጣቶች እንጀነራል ስለ ጥሪ ወይም ስለ ህንጸት በዚህ ዙሪያ ምንድን ነው ያለው ነገር፣ በወጣቶች ዘንድ ምንድን ነው የሚያስቡት፣ ምንድን ነው ያለው ሪያሊቲ ኤትሴትራ የሚል ነገር አለ። ሁለተኛ ሶስተኛ ደግሞ ፓስቶራል አክቲቪቲዎች የህንጸት ጉዳዮች ላይ ደግሞ ቤተክርስቲያን እንደ ሬኮመንዴሽን ደግሞ ነበረው። ሶ የመጀመሪያው ፓርት ላይ አብዛኛው ሲነሳ የነበረው ጉዳይ የማንነት ጉዳይ ነው። በቃ አፌክት የሚያደርጉን ነገሮች ምናምን አንዳንዶቹ ያው ተመሳሳይ ነገሮች ያነሳ ናቸው። ለምሳሌ ሚዲያ፣ ሶሻል ሚዲያ። አሁን ህንጸት ስንል በእውነት አሁን በዚህ ሰዓት ቤተሰብና ትምህርት ቤት ወይ ማህበረሰብ ነው እውነት በደንብ ወጣቱን ህንጸት ላይ እየሰራ ያለው ወይሱ ነው ወይስ ሌላ ምን ነገሮች አሉ ፋክተሮች የሚለው ነበር። እና ስለ አይደንቲቲ ያወራና ቤተክርስቲያንና ከቤተክርስቲያን የአይደንቲቲ ወይ የማንነት ጉዳይ ሁለትዮሽ ነገር የሆነብን እንደሆነ የሚዲያ ጉዳይ ተጽዕኖ እንዳለው የህንጸት ወይም ፖሊፎርምድ መሆን የአንዳንድ ወጣት ፖሊፎርምድ የመሆን ጉዳይ ወይ ህንጸቱን ያለማግኘቱ ጉዳይ ምን አይነት ኢምፓክት እንዳለው ወይም የቫሊዩ ወይም የእሴቶች ጉዳይ የቤተሰብ ተጽዕኖ ከሚፈጥሩ ነገሮች ለምሳሌ ማንነት ላይ ቤተሰብ ፖዘቲቭ በሆነ መልክ ሊሆን ይችላል። ምክንያቱም ያለው የቤተሰብ ስንል የሶሳይቲን ፕሬዥር ምክንያቱም ሞር ስኬታማነት ላይ እኔ እንጃ ፎከስ እያደረግን ነው ወይ ዛን ፍሬያማነት እንደ ቤተ ክርስቲያን ስናየው የትኛውስ ነው በእውነት እየጠቀመን ነው ወይ? ያው መጥፎን እያልን ሳይሆን እናወዳድረው እያልን እያየን ነበረ። ባለበት ቦታ ወጣቱ አሁንስ በእውነት በቃ ደስተኛ ነው ወይ? ወይስ ኢዝ ዲስ የሆነ ሜንታሊቲ ያለው ወይ? የሞር ሚ እሱስ ከምን የመነጨ ነው? እና ሌላ ከአንድ የሆነ ያለሽበት ማህበረሰብ ውስጥ የአብሮነት ነገር ምን ያህል የራስሽን ነገር ኮምፕሮማይዝ ያረክሽ ነው እንትምትዩ? ፈረንጆች ኮንሱመሪዝም የሚሉት ነገር የማቴሪያል ነገሮች ላይ ያድሪቭ የሆንን ነው ወይ? ያን ሁሉ እንድናይ አድርጎናል። ሌላ ስለ ሁለተኛው ፓርት ስለ ጥሪ ስለ ህንጸት ተመሳሳይ ኢሹዎች ስናወራ ደግሞ አንድ የጥሪ ጉዳይ እውነት ተረድተነው አሉ ሲጀመር ያ ጥሪ ሲባል ያው የካህናት ወይንም የገዳማዊ አለቀ። በእውነት ስንቱ ነው ወጣትም ሆኖ ማለት ነው ጋብቻ እንደ ጥሪ የሚያቀው ወይንም እንደ ብቸኝነት እና የንጽህና ህይወት እሱ እንደ ጥሪ ስንቶቻችን ነው በእውነት ምንረዳው? አብዛኛው ሰው አይ እውነት ነው አብዛኛው ወጣት ያንን ነው የሚያየው። ስለዚህ አንደርስታንዲንግ ይጀምራል እና በደንብ የተረዳ ነው አይመስለንም የሚል ነገር አስመረንበት ነበረ። ሌላ ይህ የጥሪን መንፈስ ከተልእኮ ጋስ እያያያዝ ነው ነው ሴንስ ኦፍ ሚሽን አለው ስንባል ሚሽንን ከምን ጋር ነው የምናያይዘው? ሜቢ ያው እሱ ይለያያል በእርግጥ እንዳለበት አካባቢ። ለምሳሌ እኔ አካባቢ ተልእኮ ሲባል ወጣቱ ተልእኮ የሚሽነሪ ወይ ከውጭ የሚመጣ አካል ነገር አድርጎ ነው እንጂ የራሱን አድርጎ አያየው። ለምሳሌ እኔ ሪያልቲ እኔ እንደማውቀው ከሆነ ሌላ ከክርስቶስ ጋር ያለን ፐርሰናል ሪሌሽንሽፕ የግል ሪሌሽንሽፕስ ምን ያህል እውነት ዲቨሎፕ የተደረገ ነገር ነው ወይስ እኛ እዚህ እግዚአብሔር ዛማዶ አይነት ሪሌሽንሽፕ ነው ያለን ወይ? ፐርሰናል ሪሌሽንሽፕ ካለን ፐርሰናል ኢንካውንተር ዊዝ ከሌለን ፐርሰናል ኢንካውንተር ዊዝ ክራይስት ሊኖረን ይችላል ወይ? እንዴት እምነታችን በመልክ ሊነካ ይችላል? ያልተነካ እምነት ደግሞ እንዴት ለለውጥና ለሌላ ነገር ዝግጁ ሊሆን ይችላል ወይ? ቅዳሴ ደርሶ የሚመለስ አይነት ወጣትና መእመን ነን ወይ የሚለውን ነገር ኢቫሉዌት እንድናደርግ። ሌላ ምን ያክልስ መሃላችን ምስክርነት የሚሰጡ ሰዎች አሉ? በጥሪያቸው ላይ ምስክርነት አሁን እያገኘን ያለ ነው ከየት ነው? በእውነት ከቤተ ክርስቲያን ነው ወይስ ከውጭ ነው? ሌላ ምን ያህል ሰፖርት ሲስተም አለንስ ጥሪያችንን ለማወቅ ወይም ዲስከቨር ለማድረግ አብሮነቱና ሰፖርት አለን ወይ እንደሚያስፈልግ? ምን ያህል ተደማጭነት አለን እንደ ወጣት? የሚያዳምጠን ሰው የለም የሚለው ነገር በተደጋጋሚ ሲነሳ ነበረ። ወይንም አንዳንዴን ለማዳመጥም ሰው የሚያዳምጡንም ካሉ የሚያዳምጡን እኛን እንደዚህ እንድትሆኑ ነው ለማለት ነው እንጂ እኛን አዳምጦ ኦኬ እንዴት ሆኑ ነው የሚፈልጉት ወይንም የእኛን ነገር ለመረዳት ሚኒስተር ላይ አይደለም ወይ አለ አይደለ? በቃ መንገዱ እንዲህ ነው ብቻ ለማለትም ላይሆን ይችላል። እኛ ራሳችንን የምንናገረውን ነገር አርቲኪሌት አድርገን እንድንሰማውና የራሳችንን አይዲያ ፎርሙሌት እንድናደርግ ይረዳናል። አንዳንዴ አላይለ በደንብ እንትን እንዲ ስለዚህ የራሳችን እንድንሰማው ራሱ ያን ኦፖርቹኒቲ እያገኘን ነው ወይ? ጀነራል እየተደመጥን ነው ወይ? ጥሪሽን እናውቅ ይችላል ሊሆን ለማወቅ ይሆን ይችላል ለሌላም ህንጸቱ ሌትዲሾች ሊሆን ይችላል ወጣቱ ያን ምን ያህል ኦፖርቹኒቲ አለው? እንደዚህ አይነት ነገሮች እያነሳን ነበር። ሶስተኛ የሐዋርያዊ ስራ ቤተክርስቲያን ሐዋርያዊ ስራዎች ወይንም ቤተክርስቲያን ሚናዋ በዚህ ዙሪያ ምን ሊሆን ይገባል? ምን ይመስላል? ህንጸትና ሐዋሪ ስራዎች ላይ እሱ ላይም አክሰሰብል የሆነ ቤተክርስቲያን እንፈልጋለን። ምክንያቱም አንዳንዱ ከትንሽ ነገር ሊነሳል ይችላል ኖ የኛ ጳጳሳት አንዳንድ ለአንዳንድ ነገር ራሱ ለማግኘት እየከበደን ነው። ጳጳሶቻችን ሁሉም በር ከፍተው በቃ ያስተናግዱን ተሰልፈን ለማለት ሳይሆን ቤተክርስቲያናችን አክሰስብል መሆን አለበት፣ አሳታፊ እንድትሆን እና ነገሮችን ክላሪፋይ እንድታደርግልን ከኛ ጋር እንድትሆን እንፈልጋለን። ሌላ በጣም ደስ ያለን ፍትሃዊ እንድትሆን እንፈልጋለን። ሌላ ወጣቶች ያላቸውን ተሰጥኦዎች እንዲያወጡ እንድትረዳ እንፈልጋለን። እንደገና ደግሞ በተለይ በቁምስና ሌቭል እንድናድግ እንፈልጋለን። ምክንያቱም በቃ ታች ያለው እሱ ስለሆነ ፓሪሽ ሌቭል ላይ ብዙ መሰራት አለበት ገና። ለምሳሌ አንዳንድ ቦታ እየተናገሩ ነበር አፍሪካ ሀገር ምናምን ነገር፣ አንዳንድ ቦታ በጣም ይገርማል። አፍሪካ በዚህ ነገር ፓሪሽ አክቲቪቲ ለምሳሌ አንዱ ሀገር በጣም ኢትስ ሶ ቫይብረንት፣ እንዴት ይሄ ነገር አለ ይሆን። አንደኛ ደግሞ እዛ በቃ አውሮፓ ሌላ ቤተክርስቲያን ሁላ የሚረዳ ሀገር ምናምን ሆኖ ምንም ነገር ፓሪሽ ሌቭል የለንም። የሆነ ወጣቱ ላ ሄዶ የሆነ ነገር ማድረግ እንፈለግ በዚህ ረገድ ምናምን ብሎ ለቆሞስ ሄደው ቢነግሩ እንኳን ጥሩ በቅዳሴ እናድርግና በቅዳሴ እናስባለን ተብሎ ነው የሚዘጋው። ዩስ ሙቭመንቶች ምናምን ፓሪሽ ውስጥ የሉንም የሚል ኮምፕሌንት ነበር። አንደኛው ደግሞ በፓሪሽ ውስጥ አውሮፓ ውስጥ ያለው ልጅ አፍሪካ የሆነ አገር ሄዶ አይቶታል። ያ ሄደበት ደግሞ አገር ያ ልጅ ሬፕሬዘንታቲቭ ነበረ እና በቃ የእናንተ ቤተክርስቲያን እኔ ይቻል በጣም ከኛ ይሻል ያለ እስከ አውሮፓ ጋር ኮምፔር እያደረጉላ ብዙ ኮሚኒቲዎች አሉ ዊዝን ፓሪሽ ብዙ ኮሚኒቲዎች አሉ ሶ ዳት ብዙ አይነት ተሰጥኦና ምናምን ያለው ሰው ኤኒቲንግ ላይ ሊገባ ይችላል ይችላል የሚል መንፈስ እንዲያድርበት ማለት ነው። ወጣቱ አሁን ሪስትሪክትድ ሆን ነው። ለምሳሌ ይልጅ ያለው አውሮፓ ውስጥ ፓሪሽ ነው፣ ቅዳሴ ነው፣ አለቀ።
ክቡራንና ክቡራት አድማጮቻችን፣ ከወጣት ኤልሳቤጥ ኤፍሬም ጋር የተደረገ ቃለ ምልልስ አላበቃም። በሚቀጥለው ዝግጅታችን በሌሎች ርዕሶች እንመለስበታለን። ስላዳመጣችሁን እናመሰግናለን።
ክቡራንና ክቡራት አድማጮቻችን፣ እምነታችን ይህ ነው በሚል አርዕስት ወደ እናንተ አድማጮቻችን ዘወትር በዚህ ሰዓት የምናቀርበው ሳምንታዊ ዝግጅታችን ነው። በዛሬው ዕለት የምናቀርብላችሁ አስተምሮ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽሕፈት ቤት ሐዋርያዊ ሥራዎች ኮሚሽን የካቶሊክ እምነታችን ምንነት፣ ካቶሊክ በመሆናችን የሚሰማን ደስታ በሚል ርዕስ ካሳተመው መጽሐፍ ላይ በስቅለት አርብ ዕለት የክርስቶስን መስቀል በልዩ ሁኔታ እናከብራለን፣ ለእርሱ ያለንን ፍቅር እና አክብሮት እንገልጻለን በሚል ርዕስ ያሰፈረውን አስተምሮ ይሆናል። የማቀርብላችሁ ማክዳ ዮሐንስ ነኝ። አብራችሁን በመሆን እንድትከታተሉን እንጋብዛለን። በስቅለተ አርብ ዕለት የክርስቶስን መስቀል በልዩ ሁኔታ እናከብራለን፣ ለሱ ያለንን ፍቅርና አክብሮት እንገልጻለን። በስቅለተ አርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ መሞቱን እናስባለን። በዚህ ዕለት እኛ ካቶሊኮች መስቀልን በልዩ ሁኔታ ነው የምናከብረው። አከባበሩም በላቲን አምልኮ ስርዓት እንደሚከተለው አይነት ነው። ትልቅ መስቀል ወይን ጠጅ ቀለም ባለው ጨርቅ ተሸፍኖ ካህኑ ከፍ አድርጎ ተሸክሞት ወደ ቤተ ክርስቲያን ይገባል። ካህኑ መሸፈኛ ጨርቁን እያነሳ 3 ጊዜ እነሆ ዓለምን የሚያድን ጌታ የተሰቀለበት የእንጨት መስቀል እያለ ይዘምራል። እንዲህ እየዘመረ ቤተ ክርስቲያኑን አቋርጦ ያልፋል። ምእመናኑም ደግሞ በጉልበታቸው ተንበርክከው ኑ ለእርሱ እንስገድለት እያሉ ይመልሳሉ። መሸፈኛ ጨርቁ ሙሉ በሙሉ ከተነሳ በኋላ ምእመናኑ አንድ በአንድ ወደፊት እየመጡ በመስቀል አጠገብ በመንበርከክ በእጃቸው በመንካት ወይም በመሳም መስቀሉን ይሳለማሉ። አንዳንድ ሰዎች ምናልባት መስቀሉን እንዲህ ባለው ሁኔታ በማክበራችን የእንጨት መስቀልን በመንበርከክና በመሳም ጭምር ታመልካላችሁ ብለው ሊያስቡ ይችላሉ። ለእንደነዚህ አይነት ሰዎች በአክብሮት እንዲህ እያልን እንመልሳለን። እኛ ካቶሊኮች የእንጨት መስቀልን አናመልክም። እኛ የምናመልከው እስከ ዓለም ፍጻሜ ድረስ ከእኛ መካከል የሚኖረውና ሕያው የሆነውን ክርስቶስን ነው። ስለሆነም ኑ ለእንጨት መስቀል እንስገድለት አንልም። ይልቁንም ለእርሱ ለክርስቶስ እንስገድለት ነው የምንለው። በመካከላችን ለሚገኘው ለክርስቶስ እንስገድለት ማለታችን ነው። መስቀል ክርስቶስ በመስቀል ላይ ሆኖ ለእኛ ያሳየውን ትልቅ ፍቅር ያስታውሰናል። ልባችንንና አእምሯችንን ወደዚህ ሐሳብ እያነሳሳልናል። ክርስቶስን በልባችንና በአእምሯችን በመያዝ ለእርሱ ሰግደን እርሱን እናመልካለን እንጂ እፊት ለፊታችን የሚታየውን መስቀሉ የተሰራበትን የሞተ እንጨት አይደለም። በየዕለት ሕይወታችን የሚሆኑ ነገሮችን እዚህ ላይ ማሰብ እንችላለን። ለምሳሌ አንዲት ሙሽሪት በድንገተኛ አደጋ የሞተባትን የባሏን ፎቶ ልትስም ትችላለች። ታዲያ በዚህ ሰዓት ይህች ሴት የምትሰማውና የምትወደው ፎቶ የታተመበት ወረቀትን ሳይሆን ያንን ውድ ባሏን ነው። ፎቶ ያንን ውድ ባሏን እንድታስታውስ እንድትስመውና እንድትወደው የሚረዳት መሳሪያ ብቻ ነው። ሰዎች የተሰቃየውንና የተሰቀለውን የክርስቶስን አካል ምስል በመስቀል ላይ የሚያኖሩት ለምንድን ነው? ክርስቶስ ከሞተ እስከ ብዙ መቶ ዓመታት ድረስ ክርስቲያኖች መስቀልን ያከብሩት የነበረው ያለ አካል ምስለ ባዶውን ነበር። አንዳንድ ጊዜ የአካል ምስል ባዶ መስቀል በተለያዩ ውብ ድንጋዮች ያጌጡ ነበር። ይህም ክርስቶስ ከሙታን መነሳቱንና ሕይወቱን ለመግለጽ ነው። ነገር ግን በ11ኛው ክፍለ ዘመን ጥቁር ሞት እየተባለ የሚጠራው አደገኛና ገዳይ ወረርሽኝ በአውሮፓ በገባ ጊዜ ሰዎች በዚያ ጉዳይ ቁስሎች ተከበው ክርስቶስን በመስቀል ላይ ከነቁስሉና ከነስቃዩ ያስታውሱት ነበር። በመስቀል ላይ እንዲህ የቆሰለውና የተሰቃየው ክርስቶስ በጎናቸው እንዳለ ከእነርሱ ጋር አብሮ እንደሚሰቃይና እንደሚሞት ይሰማቸው ነበር። በዚህ ምክንያት ነው የቆሰለውና የተሰቃየውን የክርስቶስ አካል ምስል በመስቀል ላይ ማኖር የተጀመረው። አድማጮቻችን፣ እምነታችን ይህ ነው የሚለው ዘወትር የምናቀርብላችሁ ሳምንታዊ ፕሮግራማችን ነበር።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።